ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ግንቦት 5 2012 ዓ.ም ዝግጅታችን ጀመረ። የዩናይትድ ስቴትስ ምክር ቤት አባላት በሀገሪቱ ምጣኔ ሀብት ላይ የደረሰውን ጉዳት ለመጠገንና ያስከተለውን የጤና ቀውስ ለመታደግ የሚያግዝ ተጨማሪ ግዙፍ በጀት ለመመደብ ያጤኑ ናቸው። ዘገባ ይኖረናል። መድረክ ምርጫውን በተመለከተ ሀሳብ አለኝ ይላል።
ኢትዮጵያ ውስጥ 50 ዓመት የሚሆን 20-30 ዓመት የሚሆን ምናልባት ሁለት ዓመት ላለፉት ሁለት ዓመታት የሚሆን ያሉትን መሰረታዊ ችግሮች እየተገናኘ የሚደራደር አቅጣጫን የሚያስይዝ የተስማማንባቸውን ነገሮችም ደግሞ ስራ ላይ የሚያውል
የመድረኩ መሪ ፕሮፌሰር መረራ ጉዲና ናቸው። ዘገባ አለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ፣ እንደምናምሽታችኋል። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ለ2650 ሰዎች ባለፉት 24 ሰዓታት የኮሮና ቫይረስ ምርመራ ተደርጎ ለቫይረሱ የተጋለጡ ሁለት ሰዎች መገኘታቸውን የጤና ሚኒስቴር ዕለታዊ መረጃ አመልክቷል። ሁለቱም የውጭ ሀገር ጉዞ ታሪክ ያላቸው የ24 እና የ33 ዓመት ዕድሜ ያላቸው ኢትዮጵያውያን ወጣቶች መሆናቸውን ነው የሚኒስቴሩ መግለጫ ያመለከተው። አንደኛው በትግራይ ክልል የድንበር ተሻጋሪ አሽከርካሪ፣ ሁለተኛው በሶማሌ ክልል ለይቶ ማቆያ የተመዘገበ መሆኑን ጨምሮ ገልጿል። በኢትዮጵያ በምርመራ የተረጋገጠው የኮሮና ቫይረስ ተጠቂዎች አሃዝ ዛሬ 263 መድረሱ ነው። የታላቁ ህዳሴ ግድብ አሞላልን በተመለከተ ቅድመ ስምምነት ለመፈራረም ኢትዮጵያ ያቀረበችውን ሐሳብ ሱዳን እንዳልተቀበለች ሲጂቲኤን የቻይና ዓለም አቀፍ ቴሌቪዥን ዘገበ። የዋሽንግተን ድርድር እንዲቀጠል ፍላጎት አላት ብሏል ዘገባው። የሱዳን ጠቅላይ ሚኒስትር አብዱላ ሐምዶክ የግድቡን የመጀመሪያ አሞላል በተመለከተ ከአዲስ አበባ በኩል የቀረበውን የስምምነት ሐሳብ እንዳልተቀበሉት የሚገልጽ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ መላካቸውን ነው ዘገባው ጨምሮ ያመለከተው። በግድቡ መጀመሪያ አሞላል ላይ ከፊል ስምምነት ማድረግ፣ በስምምነቱ ውስጥ መካተት የሚገባቸው የቴክኒክና የህግ ጉዳዮች ስላሉ ልንቀበለው አልቻልንም ሲሉ የሱዳኑ ጠቅላይ ሚኒስትር ሐምዶክ መናገራቸውን ዘገባው አመልክቷል። በግድቡ ጉዳይ አጠቃላይ ስምምነት ላይ ለመድረስ የሚያበቃው መንገድ እሳቸው ባለፉት 4 ወራት ትልቅ እርምጃ አሳይቷል ሲሉ የገለጹትን ድርድር በአስቸኳይ መቀጠል ነው ማለታቸውን የሲጂቲኤን ዘገባ ጠቅሷል። ኢትዮጵያ የህዳሴ ግድብ የውሃ ሙሌት በሚቀጥለው ሐምሌ ወር እንደምትጀምር በዚህ ሳምንት ይፋ ማድረጓ ይታወቃል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የታንዛኒያ መንግስት የኮቪድ-19 አያያዝ ግልጽነት የጎደለው ነው ሲሉ ተቃዋሚዎች ነቀፌታ አሰሙ። በሀገሪቱ የኮሮና ቫይረስ ተጠቂዎች ቁጥር ወደ 500 ያሻቀበ ሲሆን ከሌሎች የአፍሪካ ከተሞች በተለየ የዋና ከተማዋ የዳሬ ሰላም የንግድ እንቅስቃሴ እንደተከፈተ ነው። ትምህርት ቤቶች ግን ተዘግተዋል። ህዝባዊ ስብሰባ ማድረግም ተከልክሏል። የታንዛኒያ የለውጥና የግልጽነት ተቃዋሚዎች ህብረት የሀገሪቱ መንግስት በድብቅ አሰራሩ የህዝብ ጤናን ለአደጋ አጋልጧል ሲል አጥብቆ አውግዟል። የሚሆነውን ሁሉ በጊዜ ለህዝቡ ካልተናገራችሁ ችግሩ ተወግዷል እንዳላችሁ ይቆጠራል። እናም ሰው ወደ ወትሮ እንቅስቃሴ የጥንቃቄ እርምጃዎችን ቸል ብሎ ሊቀጥል ይችላል ሲሉ ወቅሰዋል። በቀብር ስነ ስርዓቶች ላይ ቁጥሩ የበዛ ለቀስተኛ ማየታቸውንም የፓርቲው መሪ ገልጸዋል። የታንዛኒያ መንግስት ግን ነቀፋውን አይቀበልም። ዓለም አቀፉ የኮሮና ቫይረስ ወረርሽኝ በመካከለኛው ምስራቅና በሰሜን አፍሪካ በረሃብ የሚጠቁ ሰዎችን ቁጥር ከ47 ሚሊዮን በላይ እንዲያሻቅብ ሊያደርግ እንደሚችል የዓለም የምግብ ፕሮግራም አስጠነቀቀ። አሁን ባለው ረሃብ ላይ ያሉ ሰዎች ቁጥር ላይ ተጨማሪ 6.7 ሚሊዮን ለረሃብ እንደሚጋለጡ ነው የዓለም የምግብ ፕሮግራም ያሳሰበው። ሊሳ ሽላይን ከጂኒቫ የላከችውን ዘገባ ስመኝሽ የቆየ ታቀርባለች።
የመካከለኛው ምስራቅና የሰሜን አፍሪካ ሀገራት በጦርነት በፖለቲካ አለመረጋጋትና በኢኮኖሚያዊ ችግሮች ሲታመሱ ኖረዋል። ኮቪድ-19 ደግሞ ችግሮቹን የበለጠ እያባባሳቸው ነው። የተባበሩት መንግስታት ድርጅቶች ያልተረጋጉና ጠንክረው ያልወጡ መንግስታት ያሏቸው እነዚህ ሀገራት ወረርሽኙንና ኮረርሽኙ ጋር የሚመጡ ተያያዥ ችግሮችን ለመቋቋም የሚያስችል አቅም የላቸውም ሲሉ ያስጠነቅቃሉ። የዓለም ምግብ ድርጅት የምግብ ቀውስን አስመልክቶ ባወጣው ሪፖርት በዓለማችን ላይ በምግብ እጥረት ከሚሰቃዩ ህዝቦች 20% የሚሆኑት በመካከለኛው ምስራቅ እንደሚገኙ አመልክቷል። የምግብ ድርጅቱ የህዝብ ግንኙነት ኃላፊ ኤልዛቤት ባየርስ ወረርሽኙ ጽኑ ረሃቡን ወደ ከፋ ደረጃ እንደሚያደርሰውና ሰዎች መተዳደሪያ ምንጫቸውን እያጡ በሄዱ ቁጥር ራሳቸውን መመገብ እንደሚያቀታቸው ይገልጻሉ።
With little to no saving, no unemployment insurance.
ያጠራቀሙት ገንዘብ ሳይኖራቸው ወይም የሥራ ማጣት ዋስትናና የምግብ ድጋፍ በሌለበት የዕለት ተዕለት ኑሯቸውን ቀጥተኛ ባልሆነው የኢኮኖሚ ዘርፍ ተሰማርተው የሚተዳደሩ ቤተሰቦች ሙሉ ለሙሉ ከቤት መዋልን መቋቋም አይችሉም። ብዙ ሰዎች ሕይወታቸውን ለማቆየት የምግብ እርዳታ ያስፈልጋቸዋል።
በአሁኑ ወቅት የዓለም ምግብ ድርጅት በአካባቢው ላሉ 23 ሚሊዮን ሰዎች ምግብ ያቀርባል። ከዚህ ውስጥ 2/3 የሚሆነው በጦርነት በበሽታና በረሃብ ለሚሰቃዩት የየመንና ሶሪያ ህዝቦች የሚላክ ነው።
በዩናይትድ ስቴትስ በኮሮና ቫይረስ ምክንያት ለህልፈት የተዳረገው ሰው ብዛት ከተገለጸው ከ81,000 በርግጠኝነት በሚያሰኝ ደረጃ የበለጠ ነው ሲሉ ግንባር ቀደሙ የሀገሪቱ የተላላፊ በሽታዎች አዋቂ ዶክተር አንቶኒ ፋውቺ አስገነዘቡ። ያላግባብ ተቻክሎ በየከተሞችና ክፍለ ግዛቶች እንቅስቃሴዎችን መክፈት ከባድ መዘዝ ያስከትላል ሲሉም አስጠንቅቀዋል። አንቶኒ ፋውቺ ዩናይትድ ስቴትስ ለወረርሽኙ እየሰጠች ያለችውን ምላሽ እየመረመረ ላለው ለመወሰኛ ምክር ቤቱ ኮሚቴ በሰጡት የምስክርነት ቃል የኮሮና ቫይረስ ሰለባ የሆኑ ብዛት ያላቸው ሰዎች በተለይም በኒውዮርክ ከተማ አካባቢ በይፋ በተመዘገበው አሃዝ ውስጥ ባልተካተቱበት ሁኔታ በየቤታቸው ያለፉ አሉ ሲሉ ነው ያብራሩት። ይህን ያህል ብለው ቁጥር ለመናገር ግን ፈቃደኛ አልሆኑም። ከፊታችን መስከረም እስከ ህዳር ባለው ወቅት በዩናይትድ ስቴትስ የወረርሽኙ ይዞታ ካሁኑ ሊብስ ይችላል ሲሉም ፋውቺ አስጠንቅቀዋል። ሆኖም ሀገሪቱ ከስካሁኑ በተሻለ መንገድ ወረርሽኙን ትይዘዋለች ብዬ ተስፋ አድርጋለሁ ነው ያሉት። ዩናይትድ ስቴትስ ውስጥ 8 የኮሮና ቫይረስ መከላከያ ክትባቶች ላይ ጥናት እየተካሄደ መሆኑንም ያመለከቱት ዶክተር ፋውቺ ከቀናን ወደ ክረምቱ መግቢያ ላይ እናውቀዋለን ብዬ ተስፋ አድርጋለሁ ብለዋል። በምሽቱ አብይ ርዕስ ዘገባ ይኖረናል። በመጨረሻም የዩናይትድ ስቴትስ የፍትህ ሚኒስቴር በቀድሞ የትራምፕ አስተዳደር የብሔራዊ ጸጥታ አማካሪ ማይክል ፍሊን ላይ የመሰረተውን የወንጀል ክስ ለመሰረዝ ያቀረበው ጥያቄ የፌዴራሉ ፍርድ ቤት ዳኛ በይደር እንደሚይዙት አስታውቀዋል። በሚኒስቴሩ ውሳኔ ላይ የህግ አዋቂዎች እንዲከራከሩበት እድል ለመስጠት ነው ብለዋል ዳኛው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ12040 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ግንቦት 5 2012 ዓ.ም. ምሽት ፕሮግራም ነው።
በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ስርጭታችንን ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመክታት የተላለፈውን አካላዊ የመራራቅ ውሳኔ ተግባራዊ ለማድረግ የአሜሪካ ድምጽ ሰራተኞች በሙሉ በየቤታችን እንገኛለን። የምትከታተሉትን የዕለቱን ፕሮግራማችንንም የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የዩናይትድ ስቴትስ ምክር ቤት አባላት ቀደም ሲል በኮሮና ቫይረስ ሳቢያ ተነጥለው የቆዩ ገደቦች እንዲላሉ በሚደረግበት ወቅት ወረርሽኙን ለመዋጋት የሚያስችሉ ሁኔታዎች ስለመኖራቸው የሀገሪቱን ከፍተኛ የጤና ጉዳይ አዋቂዎች ጠየቁ። ለሁለት ወራት ያህል ከመኖሪያ ቤታቸው እንዳይወጡ የተሰጠውን ትዕዛዝ ተከትሎ በሀገሪቱ ምጣኔ ሀብት ላይ የደረሰውን ጉዳት ለመጠገንና ያስከተለውን የጤና ቀውስ ለመታደግ የሚያግዝ ተጨማሪ ግዙፍ በጀት ለመመደብ እያጤኑ መሆናቸውም ተጠቁሟል። የአሜሪካ ድምጿ የምክር ቤታዊ ጉዳዮች ዘጋቢ ካትሪን ጊብሰን ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
የዩናይትድ ስቴትስ ምክር ቤት አባላት በትላንቱ የምስክሮችን ቃል የሰሙበት ስነ ስርዓት የተለያዩ የዩናይትድ ስቴትስ ግዛቶች በሰዎች እንቅስቃሴዎች ላይ ጥለውት የነበረውን ገደብ ማላላት በጀመሩበት በአሁኑ ወቅት ፈጥኖ የሚወሰድ ይህን ገደቦችን የማላላት እርምጃ በአንጻሩ በወረርሽኙ ሳቢያ ሕይወታቸውን ሊያጡ የሚችሉ ሰዎችን ቁጥር መቀነስ ባለመቻል ሊያስከፍል ስለሚችለው ዋጋ የሚደርሳቸውን ማስጠንቀቂያ ክብደት ለመመዘን የታለመ ነው። ዶክተር አንቶኒ ፋውቺ የብሔራዊ የአለርጂና ተላላፊ በሽታዎች ኢንስቲትዩት ዲሬክተር ናቸው። ውሳኔውንና ተዛምደው መወሰድ ያለባቸውን የጥንቃቄ እርምጃዎች መረጋጋት አስፈላጊነት አስመልክተው ሲናገሩም አንዳንድ አካባቢዎች አሉ። ዲሬክተሩ አንዳንድ አካባቢዎች ከተሞችና ግዛቶች እነኛን አስፈላጊ መጠበቂያዎች አልፈው ያለ ጊዜው አለያም ድንገት የወረርሽኙ መዛመት የሚስፋፋበት ሁኔታ ቢከሰት በብቃት መቆጣጠር የሚያስችል ዝግጅት መኖሩን ሳያረጋግጡ ገዳዎቹን ቢያላሉ በመጠኑ ከፍ ያለ የመዛመት አዝማሚያ ብቻ በማየት ፋንታ መጠነ ሰፊ ስርጭት ያለው ወረርሽኝ ዳግም እንዳይከሰት ወይም እንዳያገረሽ ነው ስጋቱ ሲሉ አስረድተዋል። ገደቦቹ ይላሉ ዘንድ የሚወተውቱ ሰልፎች በተለያዩ የሀገሪቱ ክፍሎች እየታዩ ቢሆንም የዩናይትድ ስቴትስ እንደራሴዎች ምክር ቤት አባላትም ሆኑ ከፍተኛ የጤና ባለስልጣናትና አዋቂዎች ግን ለወረርሽኙ ላለመጋለጥ ሲሉ እንደ ሌሎች ሁሉ ከቤታቸው ሆነው ከሚሰሩበት ነው በቪዲዮ ምስል አማካኝነት ለወትሮ በምክር ቤቱ አዳራሾች በአካል ተገኝተው የሚታደሙትን የምስክሮች ቃል የመስማት ሂደት በርቀት ያከናወኑት። የቴኔሲው የሪፐብሊካን ፓርቲ አባል ሴናተር ላማር አሌክዛንደር ስነ ስርዓቱን ያካሄደው ምክር ቤቱ የትምህርት የሰራተኞችና የጡረታ ጉዳዮች ኮሚቴ ሊቀመንበር ናቸው። እስከ ወዲያኛው ቤት መቀመጥ ለዚህ ዓለም አቀፍ ወረርሽኝ የሚሆን መፍትሄ አይደለም። በተዘጋው የኢኮኖሚ እንቅስቃሴ የተጎዱ ወገኖቻችንን በሙሉ ሳይቋረጥ እስከ መቼውም ለመርዳት የሚያስችል የገንዘብ መጠን አይኖርም ነው ያሉት። ወደ ስራና ወደ ትምህርት ገበታ የሚመልሱ ሁነኛ መንገዶች በምርመራ ለቫይረሱ የተጋለጡ ሰዎችን ተከታትሎ ማግኘትና መርዳት፣ አስፈላጊውን ተነጥሎ የመቆየት አሰራር ተግባራዊ ማድረግ እንዲሁም ሕክምናና ክትባት ፍለጋ ናቸው ዘለቄታ ያለው መፍትሄ የሚያስገኙት ሲሉ አማራጭ ያሉትን በስነ ስርዓቱ መክፈቻ ወቅት አጽንኦት ሰጥተው ተናግረዋል። በሌላ መድረክ በሰጡት አስተያየታቸው ዩናይትድ ስቴትስ አሁን ከሌሎች ሀገሮች ተስፋ ተሰልፋለች ያሉት ደግሞ ፕሬዚዳንት ትራምፕ ናቸው። አክለውም የምርመራ አገልግሎትን በተመለከተ የሚፈልገውን ማድረግ ከሚያስችል ደረጃ ላይ ደርሰናል ብለዋል። የህግ አርቃቂዎቹ ግን በትላንቱ ስነ ስርዓት ያ የተባለው ዝግጁነት ምን ያህል እንደሆነ የምስክርነት ቃላቸውን እንዲሰጡ በተጋበዙት የጤና ጉዳይ አዋቂዎችና ባለስልጣናት ዝርዝር ማብራሪያ ቀርቦላቸዋል። የዩናይትድ ስቴትስ የጤናና የሰብአዊ አገልግሎቶች ምክትል ሚኒስትር አድሚራል ብሬት ጊሮኢር በስነ ስርዓቱ ከተሳተፉ የጤና ባለስልጣናት አንዱ ናቸው። በመስከረም ወር የምርመራ አገልግሎት የሚጠይቀውን አቅርቦትና በየደረጃው ያሉትን ሂደቶች ከግምት አስገብተን የመመርመሪያ ቁሳቁሱ ተመርቶ የማረጋገጫ ፍቃድ አግኝቶ ማለፍ ያለበትን ሁሉ አልፎ የፊታችን መስከረም አገራችን በየወሩ ከ40 እስከ 50 ሚሊዮን ምርመራዎችን የማካሄድ አቅም ሊኖራት ይችላል ብለን እናምናለን ብለዋል። የዩናይትስ ኢኮኖሚ መንቀሳቀስ ከጀመረም በኋላ በመጣኔ ሀብት ላይ የደረሰውና ገና የሚደርሰው ጉዳት ሙሉ በሙሉ ለመቆጣጠር አዳጋች ነው የሚሆነው። ስራቸውን ያጡ ሰዎች ቁጥር በመቶ ዓመት ጊዜ ውስጥ ታይቶ ከማያውቅበት ደረጃ ደርሷል። ይሁን እንጂ በዩናይትስ ምክር ቤት የሪፐብሊካን ፓርቲ አባላት ምክር ቤቱ ሌላ ዙር የድጎማ በጀት ከመፍቀዱ በፊት ጥንቃቄ ያስፈልጋል በሚል እያሳሰቡ ነው። እስካሁን ያደረግነውን እየመረመርን ነው። በአገሪቱ የዕዳ መጠን ላይ 3 ትሪሊዮን ዶላር ጨምረናል። ሌላ ተጨማሪ ገንዘብ ወጪ ለማድረግ ከመወሰናችንም አስቀድሞ የእስካሁኑን ውጤት መገምገም አለብን ያሉት በእንደራሴዎች ምክር ቤት አብላጫ መቀመጫ ያሉት የሪፐብሊካን ፓርቲ መሪ ሚች መኮኔል ናቸው። ዲሞክራቶች በበኩላቸው ለሚጠብቀው ስራ ወሳኝ የሆኑትን ሰራተኞች ለመርዳትና ኢኮኖሚውን ለማንቀሳቀስ ከፍተኛ መጠን ያለው ገንዘብ ወጪ መደረግ አለበት ነው የሚሉት። የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ የፓርቲያቸውን አቋም እንዲህ ሲሉ ነው ያስረዱት። ለህዝባችን የሚበጀውን ፍለጋ አርቀን ማየት ያለብን አሁን ነው። ምክንያቱም ያን ማድረግ ካልቻለን አሉ ፔሎሲ፣ ያን ማድረግ ካልቻለን በኋላ ብዙ ህይወትና ንብረት ያስከፍለናልና ወሳኙን እርምጃ አሁን አለመውሰድ የመጨረሻውን ብርቱ ዋጋ የሚያስከፍል ጥርጊያ ነው ነበር ያሉት። የዲሞክራት ፓርቲያቸው ታዲያ የ3 ትሪሊዮን ዶላር ወጪ እቅድ በያዝነው ሳምንት መገባደጃ በህግ አርቃቂው ምክር ቤት እንደሚጸድቅ ቢጠበቅም የሪፐብሊካን ፓርቲ አባላት አብላጫ መቀመጫ በያዙበት የህግ መወሰኛው ምክር ቤት ግን ጨርሶ የማለፍ እድል እንደሌለው ከወዲሁ ተጠንብዮአል።
አሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። አሉላ ከበደን እናመሰግናለን። አሁን ደግሞ የትንታኔው መጽሔት ይቀጥላል። ሰሞኑን አነጋጋሪ ከሆነው የኢትዮጵያ ምርጫ ጋር ወደ ተያያዘ ዘገባ ነው የምናልፈው። መንግስት ለድርድር ብሔራዊ መግባባትና የጋራ መፍትሄ ለማምጣት ዝግጁ መሆን እንደሚገባው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አሳሰበ። ወሳኝ በሆኑ ልዩነቶች ላይ ለመደራደርም የመፍትሄ ሐሳብ የያዘ አማራጭ ሰጥቷል። ሐሳቡም ለጠቅላይ ሚኒስትር አብይ አህመድ እንደቀረበ አስታውቋል። መለስካቸው አምሃ ዝርዝር አለው።
ለጠቅላይ ሚኒስትሩ ጽፈት ቤት ተልኳል የተባለው የመድረክ የመፍትሄ ሐሳቦች ሰነድ ርዕሱ ከገባንበት ፖለቲካዊና ሕገ መንግሥታዊ ቀውስ ለመውጣት የቀረበ አማራጭ የመፍትሄ ሐሳብ ይላል። ሰነዱ በሀገሪቱ ታሪክ ወደ ኋላ ተመልሶ ጥቂት ካተተ በኋላ በየትኛውም የፖለቲካ ስርዓት ለዘላቂ ሰላም፣ መረጋጋትና ልማት ከአንድ ወገን ብቻ የተደረጉ ድርጊቶች ናቸው ያላቸው ሁሉ ፍሬ እንዳላስገኙ ያስረዳል። ሰላምና ልማት ሊመጡ የሚችሉት ሕዝብ በነጻ ፈቃዱ በመረጣቸው የፖለቲካ ኃይሎች ብቻ እንደሆነም ያስገነዝብና በኢትዮጵያ ዛሬ የተደረሰበት ይህንን የኖረ ችግር በአስተማማኝ ሁኔታ እንዴት መፍታት ይቻላል በሚል ወሳኝ ምዕራፍ ላይ ነው ይላል። የመድረኩ ወቅታዊ መሪ ፕሮፌሰር መረራ ጉዲና በምርጫው መራዘምም ሆነ የኮቪድ-19 ጥቃት በአንድነት በመመከት ረገድ መድረክ ከመንግሥት ጋር ምንም አይነት ልዩነት የለውም ብለዋል። ልዩነቱ ወደ ምርጫው እንዴት እንሄድ በሚለው ብቻ እንደሆነም ክርክራቸውን ያቀርባሉ። ያለው መንግሥት አንዱ አካል የሆነው ምክር ቤት የሚተረጎመው ሕግ ስህተት ሊኖረው ይችላል ሲሉም ጠቁመዋል።
የራሳቸውን ሕልውና ላይ ራሳቸው ዳኛ ሆኖ ደግሞ ሊቀርቡ ነው። ይሄ መሰረታዊ የሆነ የሕግ መርህ ሆኖ ይጥሳል። ኮንፍሊክት ኦፍ ኢንተረስት የሚባል በራሴ ጉዳይ ላይ ዳኛ አትሆንም። በራሴ ጉዳይ ላይ ጊዜም ያሁን ጊዜያቸው እያለቀ አስተርጓሚ ከሆኑ የጥቅም ግጭት የሚባል የሕግ መርሆን የሚጥስ ነገር ያመጣል። በራሳቸው ጉዳይ ራሳቸው ሊተረጉሙ ነው። ከዛ በኋላ ደግሞ ምንድን ነው ትርጉም የሚጠይቀው አከራካሪ የሆነ አሻሚ የሆነ አንቀጽ ሲፈጠር ነው። ምንም አሻሚ የሆነ ምንም አከራካሪ የሆነ አንቀጽ የለውም። ስለዚህ አንድ ፓርቲ ስልጣኑን ለማራዘም ሲፈልግ አራት አማራጭ፣ ሶስት አማራጭ፣ ምን አማራጭ ብሎ እኛ ጭቅጭቅ አይደለም። ዋና ጉዳይ ህገ መንግስቱ ውስጥ አንቀጽ አሻሽለ ስልጣን ላይ ለመቆየት ብዙ የአፍሪካ ዲክቴተሮች የተጠቀሙበት መንገድ ነው። ዲክታተሮች እንደገና ራሳቸውን እየለወጡ በፈለጉ መንገድ እያስተረጎሙ ህገ መንግስት ውጭ የሚሰሩት አሰራር በሀገራችን ላይ ኢዳ ሊያመጣ ነው። ስለዚህ ሁሉም ባለድርሻ አካላት ቢያዝበ ወሳኝ የሆኑ ባለድርሻ አካላት በሌሉበት ገዢው ፓርቲ በራሱ መንገድ አሻሽሎ በራሱ መንገድ ስልጣኑን ሊቀጥል እየፈለገ ስለመሰለን ነው የምንቃወመው።
ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ስለ ሀገሪቱ ወቅታዊ ሁኔታና በተለይም የተራዘመውን የወቅቱን ምርጫ በተመለከተ በሰጡት መግለጫ ይህን ማብራሪያ ሰጥተው እንደነበረ አይዘነጋም።
የማይተካ ሚና የሚጫወተው የሕገ መንግሥት ጉዳዮች አጣሪ ጉባኤ በዋነኛነት በገለልተኛ ባለሙያዎች የሚመራ ተቋም ነው። በሕገ መንግሥቱ ይህን ጉባኤ የተመለከቱ ድንጋጌዎች ፍርድ ቤቶችን ከተመለከቱ ድንጋጌዎች ጋር አብረው የተቀመጡ ናቸው። ጉባኤው ወደ ፍርድ ቤትነት የተጠጋ ሕገ መንግሥታዊ ተቋም ነው። ከዚህም በተጨማሪ የፌዴሬሽን ምክር ቤት የሚመራው በብልጽግና ፓርቲ አይደለም። ስለዚህ የትርጓሜው ሂደት በአንድ ፓርቲ ቁጥጥር ስር ያለ ነው ለማለት አይቻልም። የትርጓሜውን የውሳኔ ሀሳብ የሚያቀርበው በጠቅላይ ፍርድ ቤት ፕሬዝዳንትና በምክትል ፕሬዝዳንት የሚመራ ገለልተኛ አካል ነው። የሕገ መንግሥታዊ ትርጓሜ ስርዓታችን ወደፊት መሻሻል ቢኖርበት እንኳ ለሕገ መንግሥታዊነት ተገዥ አሁን ያለውን እና በሕገ መንግሥቱ የተደነገገውን ስርዓት አክብረን መሆን አለበት።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ያቀረባቸው የመፍትሄ ሐሳቦች የሚያተኩሩት ሕጋዊ ወይም ሕገ መንግሥታዊ በሆኑ ዘዴዎች አይደለም። ከዚያ ይልቅ ፖለቲካዊ የጋራ መግባባትን በመፍጠር እስከ ምርጫው መዝለቅ ይቻላል በሚል ይመስላል።
ስለዚህ እኛ ምንድን ነው ቁጭ ብሎ ኢትዮጵያ ውስጥ 50 ዓመት የሚሆን 30 ዓመት የሚሆን ምናልባት ላለፉት 200 ዓመታት የሚሆን ያሉትን መሰረታዊ ችግሮች እየተገናኘ የሚደራደር አቅጣጫን የሚያስይዝ የተስማማንባቸውን ነገሮችም ደግሞ ስራ ላይ የሚያውል ለምሳሌ ምርጫ ቦርድ አካባቢ ያሉት እንትኖች አልተፈቱም። ዝም ብለን እኮ ወደ ምርጫ ስንሄድ የነበረው ምርጫ ቦርድ በአሰራሪም በአካሄድም በመጨረሻ ላይ በተጨመሩት ህጎች ለምሳሌ ያልተስማመንባቸው ነገሮች አሉ። ግድ የግድ ግን ወደ ምርጫ እየተገፋን ነው። ለምሳሌ እንደዚህ አይነቱ መንግስትም ሆነ ተቃዋሚዎች ያሉበት አካል መወሰንም የሚችል አካል ዝም ብሎ ጠቅላይ ሚኒስትሩ በፈለገ ጊዜ እየጠራ ለግማሽ ቀን ለምን ቀን የሚያዋዩ አይነት ነገር ሳይሆን ባሉት መሰረታዊ አገልግሎት ችግሮች ላይ ተነጋግሮ የሚወስድ የተወሰነውን ደግሞ ስራ ላይ ለማዋል የሚመክር የሚቆጣጠር አይነት ነገር አካል ያስፈልጋል።
መድረክን ያሳሰበው ሌላው ጉዳይ በሀገሪቱ ለዘመናት የተንሰራፋው የሰው ልጅ መብቶች ጥሰት፣ የዴሞክራሲ መብቶች መረገጥና ብልሹ አስተዳደር እንዲሁም በአንጻሩ ከቅርብ ጊዜ ወዲህ ደግሞ የፓርቲና መንግስት መዋቅሮች አለመለያየት ያስከተሏቸው ችግሮች እንደሆኑ ሰነዱ ዘርዝሯል። ፕሮፌሰር መረራም ጨምረውበታል።
ሰው ማሰርና መፍታት በተለይ ሰፊ የሆነ ለውጥ አለ የተባለ የሰብአዊ መብት ረገጣ አለ። ይህንን ምን አድርገን እናስቀራለን? ያውም ደግሞ መንግስት እንትኑን ካለቀ በኋላ ቀጥሎ ይዛ ብለ ለአንድ ፓርቲ የ110 ሚሊዮን የኢትዮጵያ ህዝብን ህልውናና ጥቅሞችን ገለልተኛ በሆነ ምን በሆነ መንገድ ያከብርልናል ብለን በተለይ ላለፉት 50 ዓመታት ያለፍንበትን የፖለቲካ ውጣ ውረዶችን እያወቅ እንደገና መልሰን ደግሞ የልጫወታ መጫወቱን አንፈልግም። ስለዚህ መሰረታዊ የሆኑ የህግ ችግሮች አሉ፣ የሰብአዊ መብት ረገጣዎች አሉ፣ ጸጥታ አካላት እንቅስቃሴ አለ። እነዚህ ነገሮች ላይ ገዢው ፓርቲን ጨምሮ የሚነጋገርና የሚወስን ያን የወሰናቸውን ነገሮች ደግሞ ስራ ላይ ለመቆጣጠር የምንችልበት አካል ካልተፈጠረ በስተቀር አንድ በኢህአዴግ በዘመንም እናቶ መለስ ሌላ ነገር ይላሉ፣ መሬት ላይ የሚታየው ሌላ ነው። ከህግ ውጭ ሰው አይታሰርም ይላሉ፣ አይናችን እያየ ሰው ይታሰራል። ከህግ ውጭ ሰው አይገረፍም ይላሉ፣ አይናችን እያየ ይገረፋል። ከህግ ውጭ ሰው አይገደልም ይላሉ፣ አይናችን እያየ ይገደላል። እነዚህ ነገሮች አይነት ነገሮቹ ሊቀጥሉ ነው። ስጋታችን እንግዲህ ምንድን ነው? የተሳካ ዲሞክራሲያዊ ለውጥ እደግማለሁ፣ የተሳካ ዲሞክራሲያዊ ለውጥ ያስፈልጋታል። ይሄ ሀገር ወደፊት ለመሄድ
ከጠቅላይ ሚኒስትር ጽህፈት ቤት ለእነዚህና ለመሳሰሉ ጥያቄዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ይሁንና ቀደም ሲል እንደተገለጸው ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በሰጡት መግለጫ ያስተላለፉት መልእክት ከፊል መልስ ሊሆን የሚችል ይመስላል።
በአጠቃላይ የሚኖረን የመፍትሄ ሀሳብ ሁላችንም በፍጹምነት የሚያረካ ባይሆንም ከህግና ከህገ መንግስታዊነት ያልወጣ ሀገሪቱን ያለ መንግስት የማያስቀር በቀጣይ ምርጫውን የማድረጊያ ጊዜውን አጭርና ምቹ የሚያደርግ ኮቪድ-19ን ለመከላከል ያለንን አቅምና እድል የማያበላሽ የህዝቡን ዴሞክራሲያዊ መብት ለጥቂቶች አሳልፎ የማይሰጥ አካሄዱ ለወደፊቱ ሌሎች ችግሮችንም እንድንፈታ መንገድ የሚከፍት መሆን እንዳለበት መንግስት ያምናል። ለዚህም ነው ህገ መንግስታዊ ትርጉም የገጠመንን ፈተና ከሌሎች በተሻለ መልኩ ይፈታዋል ብለን የምናምነው። ይህንንም በውይይት በምክክር በጥበብና በእውቀት ለኢትዮጵያና ለህዝባችን የሚበጀውን ለማድረግ እንደወትሮው የሚጠበቅብን ሁሉ ለማድረግ ዝግጁ መሆናችን እየገለጽኩ መላው የኢትዮጵያ ህዝብ ይህንን ጉዳይ በትኩረትና በጥሞና እንዲከታተል አደራ ማለት እፈልጋለሁ።
ባለፈው ሳምንት መንግስት ከደረሰበት የውሳኔ ምዕራፍ በኋላ የተለያዩ የፖለቲካ ድርጅቶች የየራሳቸውን የመፍትሄ ሐሳብ እየሰነዘሩ እንደሆነ አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ amharic.voanews.com ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። በተከታዩ ዘገባ ወደ ሶማሌ ክልል እንወሰዳችሁ። በሶማሌ ክልል ባለፉት 2 ሳምንታት በቋሚ ወንዞች መጠን መጨመርና በደራሽ ጎርፍ ምክንያት በደረሱ የጎርፍ አደጋዎች የ10 ሰዎች ህይወት ማለፉን አስታወቀ። ከ51000 ሰዎች በላይ ደግሞ በጎርፍ አደጋው በቀጥታ ተጎጂ ሆነዋል። ከ29000 በላይ በክልሉ ነዋሪዎች መኖሪያ ቤቶች ላይ፣ በሺዎች የሚቆጠሩ እንስሳት ባሻገር በጤና ተቋማት፣ ትምህርት ቤቶች፣ የውሃ ተቋማት ላይም ውድመት መድረሱን ክልሉ አስታውቋል። ክልሉ እስካሁን የዕለት ደራሽ ድጋፍ ከማበርከት ባሻገር 10 ለሚሆኑ ቤት ንብረታቸውን ላጡ ነዋሪዎች የድንኳን፣ የቤት ቁሳቁስና መሰል ድጋፎች ማድረጉን የአደጋ መከላከልና ዝግጁነት ቢሮ ምክትል ኃላፊ አቶ ሳዲቅ አብዱል ቀድር አስታውቀዋል። የፌዴራል መንግስትና ሌሎች የሚመለከታቸው አካላትም ድጋፍ እንዲያደርጉላቸው ጥሪ አቅርበዋል። አዲስ ቸኮል ተጨማሪ አለው።
የሶማሌ ክልል አደጋ ስጋት ስራ አመራር ምክትል ቢሮ ኃላፊ አቶ ሳዲቅ አብዱል ቃድር በተለይ ለቪዮ እንዳስታወቁት በክልሉ የሚፈሱት የገና ሌና ዳዋ እንዲሁም የሸበሌ ወንዞች ከመጠን በላይ በመጥለቀለቃቸው እንዲሁም ወንዝ በሌለባቸው አካባቢዎች ደራሽ ጎርፎችን በመከሰታቸው 10 ሰዎች ሞተው ከ51000 በላይ ዜጎች ተጎጂ መሆናቸውንና ከ29000 በላይ ሀብት ንብረታቸውን ማጣታቸውን አስታውቀዋል። በፋፈን ዞን በደራሽ ጎርፍ የተፈናቀሉና የግብርና ምርቶቻቸውና መሳሪያዎቻቸው ከተወሰደባቸው ባሻገር በሸበሌ ወንዝ የታችኛው ተፋሰስ ያሉ ዞኖች ከፍተኛ ጉዳት እንደደረሰባቸው አቶ ሳዲቅ ገልጸዋል።
በተለይ ከፍተኛ ጉዳት የደረሱት ሸበሌ አካባቢ ያሉት በተለይ ዳውን ስትሪም ወረዳዎች ቀላፎ፣ ሙስተሂድና ፍርፍር ያሉት ናቸው። እስከዛሬ ያለነው ወደ 51000 በላይ የሚሆኑት አባወራዎች ተጎድዋል። ከዚህ ውስጥም ወደ 29037 የሚሆኑት አባወራዎች ተፈናቀሏል። ኦልሞስት የነበራቸውን የተለያየ ሀብት፣ የእርሻም፣ የእንስሳትም ሁሉም ውሃው እንደሚያጠፉት ይሆናሉ። ከዚህም ውስጥ ወደ 10 ሰው የሚሆኑትን ህይወት አልፎታል። በተለይ ሸበሌ ዞን ውስጥ ብቻ ናቸው። ለጎርፍ ምክንያት የተለያዩ የህዝብ ሀብት በተለይ እንስሳት ወደ 1395 የሚሆኑት ከብት በጎርፍ አደጋ ምክንያት ሞቷል። ወደ እርሻም 21705 ሄክተር መሬት የሚሆን የተለያየ ምርቶች በጎርፍ ምክንያት እነሱም ሞቱ። የአገልግሎት ሰጪ ተቋማትን ጉዳት አደርሶታል። በተለይ ትምህርት ቤት ባል ወደ 68 የሚሆኑትን ፎርማል ስኩል፣ ወደ 47 የሚሆኑት ኖን ፎርማል ስኩል ኤፒ የሚባሉትን፣ 27 የሚሆኑት ጤና ኬላዎች እና ወደ 3 የሚሆኑት ጤና ጣቢያዎች፣ እዛም ደግሞ የውሃ ተቋማት ወደ 174 ኢጭ ተቆፋሪ ኤላዎች እና ወደ 13 ብርካ የሚሆኑትም እነሱም ጉዳት አድርሶታል።
ከዚህ በተጨማሪ የገናሌና ዳዋ ወንዞችም የሸበሌ ወንዝን ያህል ባይሆንም ጉዳት ማድረሳቸውን አቶ ሳዲቅ ገልጸዋል። በዚህም የዶሎ አዶ ከተማ አሁንም ድረስ በጎርፍ እንደተጥለቀለቀ መሆኑንና በውሃ ሙላት ምክንያት ከሌላው የሶማሌ ክልል ተቆራርጠው የሚገኙ ሌሎች ቀበሌዎች መኖራቸውንም አቶ ሳዲቅ ገልጸዋል። የውሃ ሙላቱና ደራሽ ጎርፎቹ መንገዶችንም በማፈራረሳቸውና አስቀድሞም የመሰረተ ልማት ችግር በመኖሩ ክልሉ አሁንም ድረስ ያልደረሰላቸው ተጎጂዎች መኖራቸውን የገለጹት አቶ ሳዲቅ በተቻለ አቅም ግን ክልሉ ለተጎጂዎች ድጋፍ እያደረገ ነው ብለዋል።
ጎጂዎችን የነበራቸውን ሀብት የነበራቸውን ምግብና ምግብ ነክ ያልሆኑትን አይነቶችን በሙሉ ለሙሉ ውሃው ስለወሰደ ወዲያው ወደ 9750 የሚሆኑት አባወራዎች ምግብ ነክ ያልሆኑትን እቃዎችን ለመድረስ ሞክረናል። ምክንያቱም ኦልሬዲ የነበራቸውን ፐርማነንት ቤታቸው ወጥቶ ባዶ መሬት ስላሉት እና ባዶ ቦታ እነሱን ወዲያው የተለያየ የምግብ ነክ ያልሆኑትን አይተሞች ለመድረስ ሞክረናል። ወደ 43,000 የሚሆኑት አባወራዎችን በWFP ምክንያት ምግብ እንዲያደርሱ ሞክረን አሁን ኦልሞስት መስጠት ጀምረዋል።
ክልሉ አስቀድሞ የቅድመ ማስጠንቀቂያ ስራ በመስራቱ እንጂ ከዚህ የከፋ ጉዳትም ሊደርስ ይችል እንደነበረ ነው አቶ ሳዲቅ የሚናገሩት። በክልሉ ሙሉ በሙሉ ሀብት ንብረታቸውን ካጡ ከ29,000 በላይ አባወራዎች መካከል ክልሉ እስካሁን ድንኳን፣ የምግብ ማብሰያ ቁሳቁስ፣ ብርድ ልብስና የመሳሰሉ ድጋፎችን ያበረከተላቸው 10,000 ገደማ መሆናቸውን የሚናገሩት አቶ ሳዲቅ በዚህ ሰብአዊ ድጋፍና በሌሎች ዘርፎችም የፌዴራል መንግስትና ሌሎች ለጋሽ ድርጅቶች ክልሉን እንዲደግፉ ጥሪ አቅርበዋል።
በአደጋው ምክንያትና በአደጋው በርካታ ቁጥርም ስለተጎዳ ያው ከኢትዮጵያ ያለ ነው አቅም አንጻርም ልንመልስ አንችልም እና ከዚህም የበለጠ ከየተለያየ የመንግስትና መንግስት ያልሆኑትም አካላቶችም ያው እየጠየቀን ነው ያለ ነው። እስካሁንም እየጠነቀ ነው። በዚህም መንትን እየጠቀምኩ ላሳወቃቸው እወደዋለሁ። ማንም ሁማኒቴሪያን አሲስታንት ሊሰጠን የሚችልም ከአቅማችን በላይ እየሄደ ስለሆነ ሰፖርት እንዲያደርጉንም እየጠየቀን ያለ ነው። በዚህም አጋጣሚ ጠይቃል መጠየቅም እወደዋለሁ። የፌደራል ኮሚሽንም ያው እየደዋወልን ያለ ነው። እናገኘ ኑር ሰፖርት አለ። ገናም ከእነሱም እንጠበቃቸዋለሁ። ምክንያቱ ለምሳሌ አንዳንድ የቀላፎ አንዳንድ አካባቢ መንገድ ተግዳራት አለና እነሱ ለመድረስ ስለተቸገረ ነው። ሄሊኮፕተርም ቢሆን ጀልባም ቢሆን በእነሱም ጠይቀ ያንም ሰፖርትን በጣም አስፈላጊ የሆነው ከእነሱም እየጠበቀን ያለው።
የምስራቅና ደቡባዊ ኢትዮጵያ አካባቢዎች ባለፉት 2 ሳምንታት በደረሰ የጎርፍ አደጋ በተለያዩ አካባቢዎች የሞትና የንብረት ጉዳት ደርሷል። በድሬዳዋ ከተማም 4 ሰዎች ሞተው በመቶዎች የሚቆጠሩ ቤቶች በከፊል ወይም ሙሉ በሙሉ መፍረሳቸው የሚታወስ ነው። በቀጣዮቹ ሳምንታትም ተመሳሳይ የጎርፍ አደጋ ሊከሰት እንደሚችል የአየር ትንባዮች ያመለክታሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቋል። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። በመንግስት በጀት የሚንቀሳቀስ ማለት መንግስት የሚወደው ማለት አይደለም። የዋይት ሃውስ ሪፖርተራችን ፓትሲ ዊዳስኳራ ቪኦኤ ዌብሳይት ላይ ላወጣችው ዘገባ የሰጠችው ርዕስ ነው። ፕሬዚዳንት ትራምፕም በአሜሪካ ድምጽ ላይ በቅርቡ ያነሱት ቅሬታና ያሰሙት ትችትም የዚህ ማሳያ ነው ብላለች። የቪኦኤን ምንነትና ታሪክ በአመታት ውስጥ የተጓዘበትን ጎዳናና የሚመራበትን ህግ ሌሎችንም ጭብጦች አንስታ ያወጣችውን ጽሁፍ ሰለሞን አባተ ለአማርኛ አድማጮች እንደሚከተለው አዘጋጅቶታል።
ዩናይትድ ስቴትስ ውስጥ 3,000 ዜጎቿን የነጠቀ የሽብር ጥቃት ከተፈጸመ ገና 10 ቀኑ ነው። መስከረም 1994 ዓ.ም በዚህ ዘገባ ውስጥ ቀኖች ተለይተው እስካልተገለጸ የተጠቀሱት በኢትዮጵያ የዘመን አቆጣጠር ነው። የኦሳማ ቢን ላደን የቅርብ ወዳጅና አጋር የነበረው መሪ ሙላ ኦማር ለአሜሪካ ድምጽ የፓሽቶ ቋንቋ አገልግሎት ይደውልና ልዩ ቃለ ምልልስ ሊሰጥ እንደሚችል ግብዣ ያቀርባል። እንዲህ አይነቱን ለአንድ የዜና ተቋም እጅግ የሚያጓጓ ግብዣና አጋጣሚ ለመግፋት ምንኛ ከባድ ነው። ለማንኛውም በኋላ እንብዛም አስደሳች ያልነበረ ውሳኔ ላይ ሊንቁት፣ ጣል ሊያረጉት፣ ሊገፉት የሚቻል ከቶ አልነበረም። የቪኦኤ ተጠባባቂ ዳይሬክተር የነበሩት ሚርና ዊትወርስ ታዲያ ይህንን የመስከረም 94ቱ የሽብር ጥቃት ጠንሳሽና ቀያሽ ለነበረ ሰው አፍጋኒስታን ውስጥ ከለላ የሰጠ የታሊባን መሪ በስልክ እንዲያነጋግሩ 2 ጋዜጠኞችን ይመድባሉ። ወዲያው ታዲያ ቪኦኤ ያንን ታሪክ ለአየር ለማብቃት እየተዘጋጀ የመሆኑ ወሬ የቡሽ አስተዳደር ባለስልጣናት ጆሮ ይደርሳል። እናም ወዲያው የዊትወርስ ስልክ ያቃጭላል። ሃሎ? በሌላኛው ጫፍ ያለው ድምጽ የኦማርን ቃለ ምልልስ አየር ላይ ካዋላችሁ ጥሩ አይሆንም፣ በፖለቲካ ራስን የማጥፋት ያህል ይሆናል። ያኔ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ የነበሩት ሪቻርድ ባውቸር በቅርቡ ከቪኦኤ ሪፖርተር ጋር ለቃለ ምልልስ የተቀመጡ ጊዜ ያ አጋጣሚ ተነሳላቸው።
የቡሽ አስተዳደር የኤጀንሲውን ወገናዊነት የሌለው ዜና የማውጣት መብት ያከብር ነበር። ይሁን እንጂ ቪኦኤ ጠላትነትን የሚያጽናና ምቾት የሚሰጥ የሚሉትን አንዳችም ነገር እንዲያደርግ ግን አይፈልጉም ነበር።
ቪኦኤ በ47 የዓለም ቋንቋዎች በሳምንት ከ280 ሚሊዮን ለሚልቅ አድማጭ ተመልካችና አንባቢ አገልግሎት የሚሰጥ በዩናይትድ ስቴትስ መንግስት በጀት የሚንቀሳቀስ የብዝሃ ሚዲያ የዜና ተቋም ነው። ካፕታሙ የቪኦኤ ታሪክ ወደ ሁለተኛው የዓለም ጦርነት የሚመዘዝ ዳራ ያለው ነው። በሕግ አውጪው የተወካዮች ምክር ቤትም የወጣለት የአሰራርና የመመሪያ ሕግ ዜናዎችን ያለ ወገናዊነትና በመልአት እንዲያወጣ ያዛል። ይሁን እንጂ በዋይት ሃውስና በቪኦኤ መካከለ ያለው ውጥረት ለአስሮች አመታት ሰፍኖ ቆይቷል። እንዲህ አይነት ልዩ ይሆነ አንዳንዴም የሚጎረብጥና የሚጋፋ ከፊል ነጻነት እጅግ ግዙፍ በሆነው የፌደራል መንግስቱ ሆድቃ ውስጥ የመኖሩ ጉዳይ እንብዛም ምቾት የሚሰጠው አልሆነም ለመንግስቱ። ባለፈው ሳምንት ታዲያ ፕሬዚደንት ዶናልድ ትራምፕ በቪኦኤ የተደላደለ ምቾት የማይሰማቸውን ከርሳቸው የቀደሙ አቻዎቻቸውን ሰልፍ በአደባባይ ተቀላቅለዋል። ከሌሎቹ የሚለያቸው ግን ቅሬታና ቁጣቸውን የገለጹት እጅግ በተለየ ሁኔታ በበረታ እልህና በሚሰቀጥጥ ድምጸት ነበር።
ከአሜሪካ ድምጽ የሚወጣውን ከሰማችሁ እኮ እጅግ ቀፋፊ ነው። የሚናገሯቸው ነገሮች ለሀገራችን አስጠሊታ ናቸው።
ፕሬዚደንቱ በቤተ መንግስቱ ግቢ ሮዝ ጋርደን የጽጌረዳ መስክ እንደማለት ነው ውስጥ ሚያዝያ 7 2017 ዓ.ም በኮሮና ቫይረስ ስርጭት ላይ ዕለታዊ መግለጫ ሲሰጡ ነበር ይህንን ያሉት። የትራምፕ ቅሬታ ሁለት ገጽ ያለው ነው። አንደኛው በኮሮና ቫይረስ መተላለፍና ቻይና ውስጥ በኮቪድ-19 ምክንያት ሞተ በሚባለው ሰው ቁጥር ላይ የሀገሪቱ መንግስት የሚያወጣቸውን አጠራጣሪ የሆኑ ወይም እንብዛም የማይታመኑ መረጃዎች እንዳሉ አሰራጭቷል የሚል ነው። በነገራችን ላይ ይህ ክስ ትክክል እንዳልሆነ አግባብም እንዳልሆነ በመግለጽ ቪኦኤ በብርቱ አስተባብሏል። ሁለተኛው ፕሬዚደንቱ የቪኦኤ እናት ተቋም የሆነውን የዩናይትድ ስቴትስ የዓለም አቀፍ ሚዲያ ኤጀንሲ እንዲመራ ያጩትን ሰው ሹመት ማጸደቅ አለመቻላቸው ያሳደረባቸው ቁጣ ነው። የሕግ መወሰኛ ምክር ቤቱ ዴሞክራቶች የደቀኗቸው እንቅፋቶች ናቸው ለሹመቱ ከሁለት ዓመት በላይ መጓተትና መዘግየት ምክንያት የሆኑት በፕሬዝደንቱ እምነት። እናም ፕሬዝደንቱ እስካሁን በማንም ተደርጎ የማይታወቅ ሸንጎውን የመበተን ወይም ቢያንስ በእረፍት የመዝጋት ሐሳብ እንዲያንጸባርቁ የገፋቸው አንዱም ይህ የቪኦኤን አመራር የመቀየር እቅዳቸው መስተጓጎልም ነው። ለነገሩ የራሳቸውንና የደጋፊዎቻቸውን እሴቶች የሚያንጸባርቅ በመንግስት የሚተዳደር የመገናኛ ብዙሃን ተቋም እንደሚያጥራቸው ትራምፕ ቀደም ሲልም ቢሆን ተናግረው ነበር። ባለፈው ህዳር አንስተውት በነበረ ሐሳብ ፍትሃዊነት የሌለውና ሐሰተኛ unfair and fake የሚሉትን ሲኤንኤን የሚባለውን ተቋም የሚገዳደርና የሀገራቸውን ታላቅነት ለዓለሙ የሚናገር ዓለም አቀፍ የዜና አውታር ዩናይትድ ስቴትስ መፍጠር እንዳለባት ሐሳብ አቅርበው ነበር። የሙላ ኦማሩና ሌሎችም ምሳሌዎች እንደሚያሳዩት የቪኦኤን የዜና ሽፋን ለመተቸትና ለመንቀፍ ትራምፕ የመጀመሪያ ፕሬዚደንት አይደሉም። ምክንያቱ እንዲህ ነው። ምንም እንኳ ይህ የሚዲያ ተቋም የሚመራው በደንቡ ከዋይት ሃውስ በሚመደቡለት የፖለቲካ ሹማምንት ቢሆንም ከሰፊ ልምድ ጋር የሚሰሩ ጋዜጠኞቹ ግን ያልተዛባና ወገናዊ ያልሆነ ስራ እንዲፈጽሙ ሕግ ያዛል። የመንግስት ዜና አሰራጭ የአዘጋገብ ዑደት ፕሬዚደንቱ የቴሌቪዥን ካሜራዎች ፊት ቆመው ባሰሙት ወቀሳና ቀደም ሲልም ባለፈው ወር ሚያዝያ መጨረሻ አካባቢ በአንድ የዋይት ሃውስ የውስጥ የዜና መጽሔት በኮሮና ቫይረስ ወረርሽኝ ወቅት ቪኦኤ የቻይናን ፕሮፓጋንዳ ያስተጋባል ተብሎ በቀረበው ክስ ላይ ማብራሪያ እንዲሰጡ ዋይት ሃውስም የውጭ ጉዳይ መስሪያ ቤቱም የቀረበላቸውን ጥያቄ አልተቀበሉም። የአሜሪካ ድምጽ ዳይሬክተር አማንዳ ቤኔት ግን ክሱን ውድቅ አድርገዋል።
ቪኦኤ የሚጠራው ወገናዊ ያልሆነና በጭብጥ ላይ የተመሰረተ ዘገባ ለማቅረብ ነው። የማንንም መልእክት አውልቶ አያስተጋባም።
ለፕሬስ ነጻነት የሚሟገተው Reporters Committee የሚባለው ድርጅት ባወጣው ግምገማ በመሰረቱ እኮ ቪኦኤ የቻይናን የተዛባ መረጃ ስርጭት ወደ 20 ያህል ጊዜ አጋልጧል ብሏል። ለነገሩ እንዲህ አይነቱ ወደ ግራ ወደ ቀኝ የማይባል ያዘጋገብ ስርዓት የቪኦኤ መርህ ያልነበረበት ጊዜም ነበር። በ1934 ዓመተ ምህረት ሲመሰረት የናዚ ፕሮፓጋንዳን በተጨባጭ ሁኔታ ላይ በተመሰረቱ ዘገባዎች ለመጋፈጥና ለመዋጋት ነበር። በእድሜው የመጀመሪያዎቹ 10 ዓመታት ውስጥም ዘገባዎቹ ከመንግስቱ ገምጋሚዎች የይለፍ ፍቃድ ማግኘት ነበረባቸው። በፕሬዚደንት ኬኔዲ ያስተዳደር ዘመን ከጥቅምት 6955 ጀምሮ ለ13 ቀናት የቆየ የበረታ ፍጥጫ በዩናይትድ ስቴትስ እና በያኔዋ ሶቪየት ህብረት መካከል ይነሳል። ሞስኮ ተምዘግዛጊ ሚሳኤሎችን ወደ ኩባ አስረጋ ለማስገባትና ለመትከል እየተንቀሳቀሰች መሆኑን ዋሽንግተን ታውቅና የጥቅምት ቀውስ ወይም የካሪቢያን ቀውስ ወይም የኩባ የሚሳኤል ቀውስ የሚባለው የተካረረ ግብግብ ይፈጠራል። ሁኔታው እጅግ አስጊ እንደነበር ተጽፏል። ያኔ ታዲያ ቪኦኤ የሚንቀሳቀሰው በመንግስቱ ሙሉ ቁጥጥር ስር እንደነበር ቀዝቃዛው ጦርነትና የዩናይትድ ስቴትስ ኢንፎርሜሽን ኤጀንሲ የሚል መጽሐፍ ያወጡት ኒኮላስ ከል ያስታውሳሉ። ኤጀንሲው USIS በሚል የስሙ ምህጻር በዓለም ዙሪያ ይታወቃል። ከል ዛሬ በደቡብ ካሊፎርኒያ አነንበርግ ዩኒቨርሲቲ የኮሙኒኬሽንስ እና የጋዜጠኝነት ትምህርት ቤት የህዝብ ዲፕሎማሲ ፕሮፌሰር ናቸው።
ከዩናይትድ ስቴትስ የኢንፎርሜሽን ኤጀንሲ USIS ተብሎ ይታወቃል በመጻሩ አንድ ለቪኦኤ የተላከ ያስተዳደር መኮንን ነበር። እርሱ ታዲያ እያንዳንዱን ጽሑፍ እየፈተሸ እንዲተላለፍ መፍቀድ ነበረበት።
በፕሬዚደንት ኒክሰን ዘመነ መንግስት ደግሞ ሌላ ታሪክ ተፈጠረ። የቀደመው የኬኔዲ አስተዳደር አያያዝ እንብዛም አልሰራም። በእጅጉ የተንገዳገደበት ሁኔታ ተፈጠረ። ሪቻርድ ኒክሰን በነሐሴ 1966 መጨረሻ ስልጣናቸውን በፍቃዳቸው እንዲያስረክቡ ያስገደዳቸው የወተርጌቱ ቅሌት ምርመራ ሲካሄድ የፕሬዚደንቱ ጥፋት ነው ተብሎ ሲፈተሽ የነበረው ታሪክና ሂደቱ ሙሉ በሙሉ እንዲዘገብና እንዲቀርብ ይፈልጉ በነበሩ ጋዜጠኞችና ስለ ፕሬዚደንቱ በጎ በጎ ብቻ እንዲወራ አበርትተው ይወተውቱ በነበሩት የዩኤስአይኤስ ባለስልጣናት መካከል የተካረረው ውጥረትና ጥል ተነሳ። ጋዜጠኞቹ ይህ የወተርጌት ታሪክ እለት በእለት አየር ላይ የሚውል የዜግነት ትምህርት እንዲሆን ከጀሉ።
የአሜሪካ ጥንካሬ የሚመነጨው አንዳች ስህተት ከማይሰራ ፕሬዝዳንት ሳይሆን ያንን ስህተት አግባብ በሆነ ሂደት ለማስተካከል የተወካዮች ምክር ቤቱ ካለው ችሎታና ብቃት ነው።
ይህ ነው ጋዜጠኞቹ ያኔ መናኘት የፈለጉት ትምህርት ብለዋል ካል። ያ ፍጥጫና ጠብታዲያ ወደ ድርድር ሄደና በንካ በንካ ተቋጨ። ጋዜጠኞቹም የፕሬዝደንቱን እንከኖች የሚያሳዩ ዘገባዎችን ያወጡ። ይሁን መቼም በእያንዳንዱ አሉታዊ መልእክት ያዘለ ዘገባ ልክ ደግሞ ስለ ፕሬዝደንቱ በጎውን የሚያወራም ታሪክ ይናገሩ። እንዲህ አይነቱ ግብይት ግራ የሚያጋቡ የሚመስሉ ስርጭቶችን ወለደ ይላሉ ፕሮፌሰር ካል። እንዲህ እንደማለት ነው።
ፕሬዚደንቱ ዛሬ ክስ ያልተመሰረተባቸው የወተርጌት ቀውስ ግብረ አበር መሆናቸው ተገለጸ የሚል ዜና ይወጣና ወዲያው ደግሞ ሚስ ኒክሰን ባለቤታቸው ዋሽንግተን ዲሲ ውስጥ ለሕፃናት አዲስ ትምህርት ቤት ከፈቱ ተብሎ ይወራል።
የዜና ተቋም ወገናዊነት እንዳያሳይ ተከለከለ። በ1968 ዓመተ ምህረት የተወካዮች ምክር ቤቱና የቪኦኤ ኃላፊዎች አንድ ቁርጠኛ አቋም ላይ ደረሱ። ተቋሙ በዓለም ዙሪያ ባሉ አድማጮቹ ዘንድ ተአማኒነት እንዲኖረውና ያንንም ጠብቆ እንዲዘልቅ ከተፈለገ የሚመራበት አንዳች ግልጽ መመሪያና ደንብ ያስፈልገዋል። እናም የሚያወጣው ዜና ትክክለኛ መሆን እንዳለበት፣ የሚያዘጋጃቸው ፕሮግራሞች ይዘት ሁሉንም የአሜሪካ ህብረተሰብ ላይ ግልጽ ማብራሪያዎችና ውይይቶችን እንዲያቀርብ የደነገገ ቻርተር በኮንግረሱ ተረቀቀ። ፕሬዚደንት ጀራልድ ፎርድ ሐምሌ 5 1968 ዓ.ም ፈርመውበት ሕግ ሆነ። የተቋሙ የዘገባ አሰራር ከዚያም በኋላ በ1986 እና በ2008 ዓ.ም በወጡ ሌሎችም ድንጋጌዎች ይበልጥ የተብራራ ቅርጽና ይዘት ተሰጥቷል። እነዚያ ድንጋጌዎች ጋዜጠኞች ላይ የፖለቲካ ጫና እንዳይደረግ ከለላ የሚሰጡ፣ በሌላ በኩል ደግሞ ጋዜጠኞቹ የዩናይትድ ስቴትስን ሰፊ በተጠበቀ ሁኔታ ከፍ ያለ የስርጭት ጋዜጠኛነትን ደረጃ አክብረው እንዲሰሩ የደነገጉ ናቸው።
ይህ ነጻነት ነው ቪኦኤን ከሌሎች ተፎካካሪዎች የሚለየው።
የቀድሞ የታይም መጽሔት አዘጋጅና በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም የህዝብ ዲፕሎማሲ ረዳት ሚኒስትር ሆነው የሰሩት ሪቻርድ ስቲንግል
ቪኦኤ በአምባገነን አገዛዞች ስር ያሉ ሀገሮች የውጭ ፖሊሲ ግቦቻቸውና መርሆቻቸውን ለማንጸባረቅ እንደሚጠቀሙባቸው አይነት አይደለም። እንደ ዩናይትድ ስቴትስ መንግስታዊ ዜና ማሰራጫነቱ ሰሜን ኮሪያ እንደምታደርገው ወይንም ቻይና እንደምታደርገው ወይም ኩባ እንደምታደርገው አይነት አይደለም። ቪኦኤ በመላው ዓለም ላይ የሚደነቀውና በሚሊዮኖች የሚቆጠር ተከታዮችን ያፈራው በዚህ ነጻነቱ ምክንያት ነው።
የዩናይትድ ስቴትስ ዜና ማሰራጫ ዋይት ሃውስ የሚሾማቸው አላት። የቪኦኤ ጋዜጠኞች ወገናዊነት የሌለው ዜና እንዲሰሩና እንዲያሰራጩ ይጠበቅባቸዋል። ተቋሙ ደግሞ ለቪኦኤ እናት ድርጅት ለዩናይትድ ስቴትስ የዓለም አቀፍ ሚዲያ ኤጀንሲ USAGM ነው በመህፃር ኃላፊ የመሾም ስልጣን ባለው በሕግ አስፈጻሚው ክንፍ በሚላክ ባለስልጣን ይመራል። USAGM የመናገርና የፕሬስ ነጻነት ለተገደበባቸው ሀገሮች ዜናዎችን የሚያሰራጩ 5 አውታሮችን አቅፎ ያስተዳድራል። ቪኦኤ ከአምስቱ አንዱ ነው። የUSAGM ዋና ስራ አስፈጻሚ ከሁለቱም ገዢ ፓርቲዎች የተወከሉ የሚዲያ ስራ አስኪያጆችና የዓለም አቀፍ ጉዳዮች ባለሙያዎች ካሉበት የዳይሬክተሮች ቦርድ ጋር ሆኖ ቪኦኤን ጨምሮ ለአምስቱም የዜና ተቋማት ኃላፊዎችን ይሾማል። ወግ አጥባቂው የዘጋቢ ፊልም ሰሪና የሚዲያ መሪ የሆኑት ማይክል ፓክ የUSAGM ዋና ስራ አስፈጻሚ እንዲሆኑ ትራምፕ በሰኔ 2010 ዓ.ም አጭተዋቸው ነበር። ዴሞክራቱ የሕግ መወሰኛ ምክር ቤት እንደራሴ ባብ ሜኔንዴዝ ለዋይት ሃውስ በቅርቡ በጻፉት ደብዳቤ ፓክ ለኮሚቴው መልስ ሊሰጡባቸው የሚገባ ብዙ ጥያቄዎች እንዳሉ ተናግረዋል።
በግል ንግዳቸው ላይ ራሳቸውን ያላግባብ ተቀመዋል የሚል ወንጀል አለባቸው። ያለፉ የገቢ ግብር አከፋፈል ሰነዶች ጉዳይና ከቀድሞ ስራቸው የለቀቁበት አሉታዊ ምክንያት እንዳለ የሚጠቁም ክስ አለባቸው።
ሴኔተር ሜኔንዴዝ በደብዳቤያቸው ላይ ካሰፈሩት የተቀነጨበ ነው። የሚስተር ፓክ ቃል አቀባይ በዚህ የሜኔንዴዝ ደብዳቤ ይዘት ላይ አስተያየት እንዲሰጡ ተጠይቀው የሹመቱ ሂደት እየታየ ባለበት ሁኔታ በጉዳዩ ላይ ለመናገር እንደማይችሉ ገልጸዋል። ፕሬዚደንት ትራምፕ በቪኦኤ ላይ ያንን ወቀሳ ያሰሙት የእጩአቸው ሹመት ሳይጸድቅ በመጓተቱ ምክንያት ባደረባቸው ብስጭት ምክንያት እንደሆነ በመግለጽ ያንን ቢሉ አይፈረድባቸውም ሲሉ የዲሞክራሲዎች ተከላካይ ድርጅት የሚባለው የወግ አጥባቂ ምሁራን ቡድን ሊቀመንበር ክሊፎርድ ሜይ ተከላክለውላቸዋል። ሜይ የአሁኗን የቪኦኤ ዳይሬክተር አማንዳ ቤኔትን እንዲህ ሲሉ ተቹ።
የትራምፕ አስተዳደርን ፖሊሲዎች ለዓለም ለማስረዳት የተሳናቸው የዲሞክራቲክ ፕሬዚዳንቱ ባራክ ኦባማ አስተዳደር ሹመኛ ናቸው።
እርሳቸው ሊሆን ይገባል ብለው የሚያስቡትን የቪኦኤን ተልእኮም ጠቆሙ።
ያ ማብራሪያ ሊሰጥ የሚገባው ቪኦኤ ላይ ነበረ። እዚያ ካልሆነ ሌላ በየት በኩል ይሁን? ይህ ማለት አስተያየቶችና ርዕሰ አንቀጾች በፕሬዝዳንቱ ላይ ትችቶች ማቅረብ የለባቸውም ማለት አይደለም። እነዚህ ሁሉ ሚዛን ጠብቀው ሊስተናገዱ ይችላሉ። ይህንን ለማድረግ ደግሞ ጥሩ ጋዜጠኞች ያስፈልጋሉ። ይህ አስተዳደርም አሁን ባሉት ሰዎች እንደዚህ አይነት ስራ እንደማይሰራ ማመኑ ግልጽ ነው።
የቀድሞ የብሉምበርግ የዜና ኃላፊ የፊላዴልፊያ ኢንኳየረር ዋና አዘጋጅ የነበሩት ቤኔት የአሜሪካ ድምፅ ዳይሬክተር ሆነው የተሾሙት በመጋቢት 2008 ዓ.ም ሲሆን በትራምፕ አስተዳደር ዘመንም ዘልቀው እየመሩት ናቸው። በ1994ቱ የሙላ ኦማር ቃለ ምልልስ አጋጣሚ ወቅት ከመቶ በላይ የሚሆኑ የቪኦኤ ጋዜጠኞች ድምፃቸውን አሰምተዋል። ቪኦኤ እየደረሰበት የነበረውን ጫና እንዲቋቋም የሚጠይቅ ፊርማ አስገብተዋል። ቪኦኤ የቃለ ምልልሱን ቅንጭብጫቢዎች ማስተላለፉን አቆመና የሰጠውን ሽፋን ትክክለኛነት የሚገልጽ ደብዳቤ ለወቃሾቹ አወጣ።
የአፍጋኒስታን ህዝብ የሚያዳምጠን ስለሚያምነን ነው። እኛ ደግሞ ሙሉን ታሪክ እንነግራለን።
በደብዳቤው ላይ ከሰፈረ መልእክት የተወሰደ ነው።
ዘግየት ብሎ ግን ሁለቱም ወገኖች አፈገፈጉ።
በብራውን ዩኒቨርሲቲ የውጭ ፖሊሲ ፕሮፌሰሩ ባውቸር ትውስታ እንዲያም ሆኖ ግን ቃለ ምልልሱ አየር ላይ ከዋለ ከሁለት ሳምንታት በኋላ ተጠባባቂዋ ዳይሬክተር ዊትወርት እንዲነሱ ተደረገና ሮበርት አር ራይሊ በዋይት ሃውስ ተሾሙ። የቪኦኤ አንጋፋ ጋዜጠኛ እንጂ የፖለቲካ ሹመኛ ያልነበሩት ዊትወርት በኋላ እንዲህ አሉ።
ጫናው አይን ያወጣ ነበር። እኔ በዘገባዎች አወሳሰል ላይ ምንም ቦታ እንዳይኖረኝ ግልጽ አድርገዋል።
ዊትወርት ከጊዜያቸው ቀድመው ጡረታ ወጡ። በፖለቲካ ውጥረት ውስጥ የሚቀዝ የመንግስት ዜና ማሰራጫ።
ዩናይትድ ስቴትስ ውስጥ የፕሬዝዳንት መከሰስ ጉዳይ ጭቅጭቆችና ጦርነትን የመሳሰሉ ከፋፋይ የፖለቲካ አጋጣሚዎች በተፈጠሩ ቁጥር ቪኦኤ የከበደ ሁኔታ ላይ ተጥዶ ይገኛል።
The Freedom Forum ባልደረባዋ ላታኖት ናቸው። ያኔ ታዲያ ይህ የዜና አውታር በአድማጮቹ ዘንድ መታመንን የሚገነባበት ጊዜ ነው ኖት አከሉ።
እኛ ያሉን መንግስት በጀት የሚመድብላቸው እንጂ መንግስት የሚያሽከረክራቸው የዜና ተቋማት አለመሆናቸው ነፃ የመሆናቸው ነገር በማይታመን ሁኔታ አስፈላጊ ጉዳይ ነው።
የደቡብ ካሊፎርኒያ ዩኒቨርሲቲው ፕሮፌሰር ካል ደግሞ የመንግስትን ተፈጥሮ ተናገሩ።
መቼም መንግስት ገንዘብ እየሰጠው ነውና ስለኔ ምርጥ ምርጡን ተናገር የማለቱ ነገር ተፈጥሮው ነው።
ካል ቀጠሉ። የጋዜጠኛነት ስነ ምግባር የታሪክን ሁለቱንም ጎኖች መናገር ነው። ስራህ እንዲዋጣ መታመን አለብህ ማለት ደግሞ የጋዜጠኞች ተፈጥሮ ነው።
የሰለሞን አባተ ዝግጅት አልተጠናቀቀም። ክፍል 2 በነገው ምሽት ይቀርባል። ባልደረባችን ፓትሲ ውዳስኳራ እና ሰለሞን አባተን ለሰሙን ዘገባ እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@vnews.com የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው። እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። ወደ ባህር ዳር ነው የምንወስዳችሁ። ባህር ዳር ከተማ የሚገኙ አሳ አስጋሪዎችና የአሳ ምግብ ቤት ባለቤቶች በገበያ ማጣት እየተማረሩ ነው። የገበያ ችግር የተፈጠረው ደግሞ አሳ መመገብ የኮሮና ቫይረስን ያስተላልፋል የሚል የተሳሳተ መረጃ በመሰራጨቱ ነው ይላሉ። የኢትዮጵያ ጤና ሚኒስቴር አሳ መመገብ ቫይረሱን ያስተላልፋል የሚል መረጃ የተሳሳተ ነው ብሏል። ይሄም ሆኖ ጥሬውን መመገብ እንደማይመከር አሳስቧል። አስቴር ምስጋናው ዝርዝር ይዛለች።
በኢትዮጵያ በስፋቱ አንደኛ የሆነው የጣና ሐይቅ እንዲሁም የረዥሙ የአባይ ወንዝ ከሚገኝባት ባህር ዳር ሌላው መገለጫ የአሳ ሀብት ነው። የተፈጥሮ ጸጋዎቿን ለመመልከት የሚመጣ ጎብኝም በጣና ሐይቅ ዳርቻ በተከፈቱ መዝናኛዎች አሳ መመገቡ የማይቀር ነው። በጣና ሐይቅ ከ7300 ቶን በላይ አሳ በዓመት እንደሚመረትም መረጃዎች ያመላክታሉ። ባህር ዳርና አካባቢዋን ለመጎብኘት የመጣ አለበለዚያም እግር ጥሎት ከተማዋን የረገጠ ቱሪስት የሚመገበውም ከዚሁ ሐይቅ የሚወጣውን አሳ ነው። ይህ ብቻ ግን አይደለም። አሳ ማስገር በሐይቁ ዙሪያ የሚኖሩ አርሶ አደሮችም መተዳደሪያ ሆኖ ቆይቷል። የባህር ዳር አሳና ሌሎች የውሃ ውስጥ ሕይወት ምርምር ማዕከል ዋና ዳይሬክተር አቶ ደረጀ ተዋበ ይህንን እውነታ ያብራራሉ።
5403
አሳ አስጋሪዎች አሉ።
አሁን እንግዲህ 1000 ሊጨምር ይችላል።
የኮሮና ቫይረስ መከሰት ግን ሁኔታዎችን አወሳስቧል። ለወትሮ በጎብኚዎችና በነዋሪዎች የሚጨናነቁት በጣና ሐይቅ ዳርቻ ያሉ የአሳ ቤቶችም ደንበኛ ርቋቸዋል። አሳ ማስገሪያ ጀልባዎችም ስራ ፈትተዋል። አሳ ጣቢ የጉልበት ሰራተኞችም በቦታው አይታዩም። ለዚህ ምክንያቱ አሳ መመገብ የኮሮና ቫይረስ ያስተላልፋል የሚል መረጃ በአንዳንድ ባለሙያዎች ጭምር መሰራጨቱ እንደሆነ አሳስጋሪዎችና የአሳ ምግብ ቤት ባለቤቶች ይናገራሉ። አቶ ጌትነት አየልኝ በባህር ዳር ከተማ በተለምዶ ሚካኤል በሚባለው አካባቢ የሚገኝ አንድ የአሳ ቤት ባለቤት ናቸው። ወትሮ በደንበኛ ይጨናነቅ የነበረው ምግብ ቤታቸው ዛሬ ጸጥ ረጭ ብሏል። ለደንበኞቹ መጥፋት ዋናው ምክንያት አሳ መመገብን በተመለከተ የተሰራጨ የተሳሳተ መረጃ ነው ይላሉ።
እኔ እንደተረዳሁት ያው ባነጋገር ምክንያት ይመስለኛል። ለምን ያው አሳ እንዳትበሉ ነው የተባለ ሲነገር እና ያንን በተመለከተ ሰውም የለም።
አሳስጋሪ ነኝ ያሉት ሞገስ ሰጠኝ የተሳሳተ መረጃ የተሰራጨው በአንዳንድ ባለሙያዎችና የመገናኛ ብዙሃን እንደሆነ ይናገራሉ።
አሳችን በአጋጣሚ እንደከዘነ ወይም እንደያዝነ በሽታ ከመጣ በኋላ አሳ እንዳትበሉ ኮሮና ያስተላልፋል ስለተባለ ማንም ሰው ሆቴልም ወይም ደግሞ ግለሰብ ማንኛውም አሳ የሚጠቀም ሰው ግዥ ከኛ ቦታ እየመጣ አይደለም። ምክንያቱም የባለሙያ ችግር ስለሆነ
የአሜሪካ ድምጽ ያነጋገራቸው አንዳንድ የባህር ዳር ከተማ ነዋሪዎችም አሳ መመገብን በተመለከተ ግልጽ ያለ መረጃ እንደሌላቸው አስረድተዋል። ከነዚህ አንዷ ወይዘሮ ትግስ ገረመው በመገናኛ ብዙሃን ሲተላለፍ በሰሙት መረጃ ምክንያት አሳ ከመመገብ መቆጠባቸውን ይናገራሉ።
ካናዳዊ ልጆችን ቢሰብ ተሰብስበን ሄደን እንበላ ነበረ። አሁን ኮሮና ከመጣ በኋላ ግን ቴሌቪዥን ላይ ሳይ አሳና ጥሬ ስጋ በቀይ ኤክስ ተደርጎ አየሁት። ጥብሱ ይሁን ጥሬውን ይሁን አላውቅም። አሁን ከዛ ውጪ ሂጅ አላውቅም።
ኮሮና ያስተላልፋል ብለው ነው የተገነዘቡት ማለት ነው?
አዎ፣ እሱ ይሄ በሽታ ከመጣ ነው እንደዛ ተብሎ እንጂ እንመገባለን። በሳምንት አንድ ቀን ሄደን እዛ ጣና ዳር ቁጭ ብለን ተዝናንተን በልተን እንመጣ ነበር። አሁን ግን አቁመናል። ግን በቴሌቪዥን ኤክስ ተደርጎ አሳ ጥሬ ስጋ እንዳትበሉ ተብሎ በቴሌቪዥን በኤክስ በቀይ ቡን ኤክስ ተብሎ አይቻለሁ። ያው እንግዲህ ተከልክሏል ብዬ ነው የማስበው። እኔ ሚዲያው ዝም ብሎ አይናገርም። ያው ከባለሙያ ካልሰማ ወይም ካልተነገረ ዝም ብሎ ብድጋጎ አይወራውም። ስለዚህ ባለሙያ እንደተናገሩት ብዬ ነው የማስበው። እኔ
ነዋሪዎቹ ይህንን ይበሉ እንጂ ከአሳ ንግድ ጋር ጥብቅ ቁርኝት ያላቸው ነጋዴዎች ስለ አሳና ኮሮና ያላቸው ግንዛቤ የተለየ ነው።
በእሳት ከተነካ አሳ ያስተላልፍ እንደ ማንኛውም የስጋ ዘርፍ ስለሆነ፣ ግን በጥሬው ግን ከኔ ጀምሮ አሳ ተጠቃሚ ሲሆን በጥሬው ግን ማንም የሚበላ ሰው የለም። እንደኛ ከኮሮና በተጨማሪ በጥሬው ኮሶ ስለሚያስዝ በእኛ አካባቢ ጥሬ አሳ ብዙም አይበላም።
አንተ ስላሳ ያለህ ግንዛቤ ኮሮና ያስተላልፋል ወይስ አያስተላልፍም?
እኔ አያስተላልፍም ብዬ ነው የማስበው። ለምን ደግሞ ያስተላልፋል ብሎ ከታሰበም እንኳን ሳይበስር የሚበላ ሰው የለም። ሁሉም ሰው በስሎ ምናምን ይበላል። እኔም አሁን አሳ እበላለሁ፣ ግን በጥሬው አትሁን የሚል የተባለ ነው የመሰለ
ዶክተር ወንድም ያገኘን ቢያለ በባህር ዳር ዩኒቨርሲቲ የማህበረሰብ ጤና ስፔሻሊስት ናቸው። አሳ የኮሮና ቫይረስ ያስተላልፋል የሚለው መረጃ የተሳሳተ መሆኑን ያስረዳሉ።
እነዚህ ምግቦች የሚበሉት እሳት ለክቷቸው ኮቪድ ደግሞ በቀላሉ በእሳት ብቻ ሳይሆን በቀላሉ ለሙቀት ለምን ሲጋለጥ የሚሞት ቫይረስ። ሁለተኛ ነገር ደግሞ የበሰለ ምግብ በተለይም ደግሞ ቫይረሶችን ኮቪድ አይነት ቫይረሶችን ያስተላልፋል።
የኢትዮጵያ ጤና ሚኒስትርም አሳ መመገብ የኮሮና ቫይረስ ያስተላልፋል የሚለው መረዳት የተሳሳተ መሆኑን አስታውቋል። አብስሎ መመገቡ እንዳይዘነጋ ከማስታወስ ጋር የሚኒስትሩ የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ይህንኑ ነው የሚያብራሩት።
እኛ እንደ ጤና ሚኒስትር የህብረተሰባችን የጥሬ ስጋ እና ያልበሰሉ የአሳ ምርቶችን እንዳይመገብ ምክር ሰጥተናል። መግለጫም ተሰጥቶበታል በዚህ ጉዳይ ላይ። ከዚህ አንጻር አሁንም እናስተላልፈው መልዕክት ምንድን ነው? ያልበሰሉ የአሳ ምርቶችን እና ቶታሊ ሙሉ በሙሉ አሳን እንዳይመገብ አላለም። ያልበሰሉ ግን መብሰል አለበት። የአሳ ምግቦችን ስንመገብ አፍለን መጠቀም እንችላለን። ያልበሰሉ የአሳ ምርቶችን ግን መጠቀም አይመከርም እና በዚህ መሰረት ህብረተሰቡ ይህንን አውቆ አስፈላጊውን ጥንቃቄ እንዲያደርግ እንመክራለን።
የቫይረሱ ስርጭትን ለመከላከል በተረጋገጡ መረጃዎች ላይ ብቻ መመስረት እንደሚገባ ባለሙያዎቹ ይመክራሉ። እጅን አዘውትሮ መታጠብ፣ ከንኪኪ መቆጠብ፣ ርቀትን መጠበቅና ያልበሰሉ ምግቦችን አለመመገብ ደግሞ ሊወሰዱ ከሚገባቸው ጥንቃቄዎች መካከል ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ተናደሩ።